የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 22/2011 ዓመተ ምህረት ምሽት ዝግጅቶቻችንን እናስተዋውቃችሁ።
የጂጂጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዝዳንት ጥሪ ያቀረቡ፣
በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየትን ጨምሮ የክልሉ ፕሬዝዳንት ሙስጠፋ ኡመርንም ይዘናል። እንደደረሰልን ይዘን እንመለሳለን።
በአደንዛዥ እጽ ጉዳይ ተሞክሯቸውን የሚያካፍሉን እናትና ልጅም በጋቢና አሳፍረናል።
ለእናቴ ዘኑላት ለእኔ ዘኔ በቃቷል ምናምን ብሎ ጽፎ በዩኒቨርሲቲ ጠፍቷል ሲልም እኔ በጣም ከቁጥጥሬ ውጭ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱን በይመጣል።
በፈለግኩ ጊዜ አቁማለሁ፣ ነገ ተወዋለሁ፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለ እንጂ ሱሰኛ ነኝ ብዬ አላምንም ነበር።
ወደ ባህር ዳር ተጉዘን አከራካሪ የሆነውን የክትባት ጉዳይም በዘገባችን እንዳስሳለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ኢትዮጵያ ወደ ተለያዩ አፍሪካ ሀገራት የሚጓዙ የአየር ትራንስፖርት ተጠቃሚዎችን በማስተናገድ ቀዳሚነቱን ከዱባይ ተረከበች። ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰደ ያለው የለውጥ እርምጃ በዓለም አቀፉ ማህበረሰብ የተሰጠው በጎ ምላሽ አስተዋጽኦ እንዳደረገ ተመልክቷል። ፎርዋርድ ኬይ ይህን ውጤት ይፋ ያደረገው በቀን ውስጥ የተጓጓዙ የአየር ትራንስፖርት ተጠቃሚዎችን መረጃ ከገመገመ መሆኑ በኋላ መሆኑን ተዘግቧል። በዚህም በአዲስ አበባ በኩል ከሰሃራ በታች ወደሚገኙ ሀገራት የሚጓዙ ሰዎች ቁጥር ከፈረንጆቹ 2013 ወደ 2017 ዓ.ም የ85% እድገት አሳይቷል ተብሏል። በተመሳሳይ እነዚህን ተጓዦች በማስተናገድ ቀዳሚ የነበረችው ዱባይ በተመሳሳይ ጊዜ የ31% እድገት ማሳየቷን ድርጅቱ ይፋ አድርጓል። በተለይም ኢትዮጵያ አፍሪካውያን በመዳረሻ አውሮፕላን ማረፊያ ቪዛን እንዲያገኙ መፍቀዷና በኦንላይን የቪዛ አገልግሎት መጀመሯ እንዲሁም በመንግስት ቁጥጥር ስር የነበሩ ግዙፍ ተቋማት ለግል ባለሀብቶች ክፍት እንደምታደርግ መግለጿ ለእድገቱ ምክንያት ሆኗል ተብሏል። የቦሌ ዓለም አቀፍ አውሮፕላን ማረፊያ እየሰፋ መምጣት ከዚህ ቀደም ከሰሜን አሜሪካ ወደ ሀገሪቱ የሚመጡ አፍሪካውያን በለንደን፣ ፓሪስ እና ፍራንክፈርት የሚያደርጉትን እረፍት በመተው ቀጥታ ወደ አዲስ አበባ መብረር መጀመራቸውም ተመልክቷል። በ345 ሚሊዮን የአሜሪካን ዶላር እየተደረገለት ያለው ማስፋፊያም ሲጠናቀቅ አሁን ላይ 7 ሚሊዮን የሆነው አመታዊ የተጓዦች የማስተናገድ አቅም ወደ 22 ሚሊዮን ያድጋል። በሌላ ዜና የዩናይትድ ስቴትስ ጦር ሰራዊት በሶማሊያ አዲስ የአየር ጥቃት አካሂዶ 3 የአልሻባብ ነውጠኞችን ገድሏል ሲል አፍሪኮም አስታወቀ። የማክሰኞው ጥቃት የተካሄደውም በማድክ ግዛት ዳባ ሺል አቅራቢያ በምትገኘው ቀይ አድ ውስጥ መሆኑ ተገልጿል። ዩናይትድ ስቴትስ ከአንድ ሳምንት በፊት በዚሁ አካባቢ ተመሳሳይ ጥቃት አድርሳ 50 የአልሻባብ ተዋጊዎችን ገድያለው ማለቷ አይዘነጋም። ዩናይትድ ስቴትስ ሳውዲ አረቢያ ለምትመራው የየመኑ ጦር የምትሰጠውን ድጋፍ ለማቆም ያለመው የህግ ረቂቅ ሴኔቱ ማለትም የህግ መወሰኛው ምክር ቤት ትላንት 63-37 በሆነ ድምጽ አሳልፎታል። ይህ የሚያመለክተው ሳውዲ አረቢያን በተመለከተ ምንም እንኳ ሁለት ከፍተኛ የፕሬዚዳንት ዶናልድ ትራምፕ ብሔራዊ ጸጥታ ቡድን አባላት ትላንት ለጠቅላላው ምክር ቤት ማብራሪያ ከሰጡ በኋላ በዋይት ሀውስ ቤተ መንግስትና በምክር ቤት አባላት መካከል ሰፊ ልዩነት መኖሩን ነው። በመጨረሻም የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ በሀገራቸው በሩሲያ መካከል ውጥረት ከተፈጠረ በኋላ የኔቶ ሸሪኮች የባህር ኃይል መርከቦችን ወደ አዞቭ ባህር በመላክ እንዲረዱና ጸጥታው እንዲያስጠብቁ ጠይቀዋል። ፖሮሼንኮ የሰጡት ይህ አስተያየት በዛሬው ቢልድ በተባለው የጀርመን ጋዜጣ ላይ ሰፍሯል። በሌላ ዜና ደግሞ የቱርክ ፕሬዚዳንት ሬሴፕ ታዩፕ ኤርዶጋን በኡክራይንና በ ሩሲያ መካከል የተፈጠረውን አለመግባባት በተመለከተ ሽምግልና ሚና ለመጫወት እችላለሁ ብለዋል። አድማጮች፣ ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባቸውን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዚዳንት ጥሪ አቅርበዋል። የዘውጌነት አስተሳሰብ ኋላ ቀር ነውም ብለዋል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃችም አምባሳደር ማይክ ቴለር ተናግረዋል። የጅጅጋ ዩኒቨርሲቲ ተማሪዎች ሀገራቸውን ከመቼውም በላይ እንደምትፈልጋቸውም አሳስበዋል። መለስካቸው አምሃ ይህንን ዝግጅት እያጠናቀረ ነው። እንደደረሰን ይዘን እንመለሳለን። አሁን ወደ ተከታዩ ፕሮግራማችን እናልፋለን።
እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጤና ነክ በሆኑ ጉዳዮች ዙሪያ በማህበራዊ ሚዲያ የሚሰራጩ አሉባልታዎች ለክትባትና ምርምር ስራዎች እንቅፋት እንደሆኑበት የአማራ ክልል ጤና ጥበቃ ቢሮ ገለጸ። በቅርቡ ለጤና ባለሙያዎች ለኢንተርኔት ላይ ጸሐፊዎች ባዘጋጀው የምክክር መድረክ ላይ ችግሩ አሳሳቢ መሆኑን አስታውቋል። ጸሐፊዎቹ በበኩላቸው አሉባልታዎቹ የሚታዩት ከቤተሰብ እቅድ ጋር በተያያዘ መሆኑን ገልጸው መነሻው ደግሞ በ1999 ዓ.ም በተደረገው በህዝብና ቤት ቆጠራ የአማራው ቁጥር መቀነስና የተሰጠው መላምት አለመተማመን መፍጠሩን ተናግረዋል። በሀገር አቀፍ ደረጃ የማህፀን ካንሰር ቅድመ መከላከል ክትባት በቅርቡ ይጀምራል። አንዳንድ የባህር ዳር ከተማ ነዋሪዎች ደግሞ ክትባት ጠቃሚ መሆኑን ቢያውቁም በማህበራዊ ሚዲያ ከሰሙት ወሬ ተነስተው ለመከተብ ፈቃደኛ ለመሆናቸውን ገልጸዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል ጤና ጥበቃ ቢሮ ከሰሞኑ በባህር ዳር ከተማ ከጤና ባለሙያዎችና ከጦማሪያን ጋር የውይይት መድረክ አዘጋጅቶ ነበር። ትኩረቱ ደግሞ በጤናው ዘርፍ በተለያዩ ማህበራዊ ሚዲያዎች የሚሰራጨው ተጨባጭ ያልሆነ አሉባልታዎችን እንዴት መፍታት ይቻላል የሚል ነበር። ምክንያቱም ቢሮ አገልግሎት መስጠት አልቻለም፣ ህብረተሰቡም ተጠቃሚ አልሆነምና ይላሉ በቢሮ ምክትል ቢሮ ኃላፊ ዶክተር ታሪኩ በላቸው። ለዚህ እንደ መነሻ ያቀረቡት ደግሞ ከክትባትና ከምርምር ስራዎች ጋር በተያያዘ በቅርቡ በባህር ዳር ከተማና በባህር ዳር ዙሪያ ወረዳ ጥናት በሚያደርጉ ባለሙያዎች ላይ የደረሰውን የአካል ጉዳትና የህይወት መጥፋት ነው። በተለይ የክትባት አገልግሎት ለመስጠት በህብረተሰቡ ዘንድ ከፍተኛ ጥርጣሬ በመኖሩ በቅርቡ በሀገር አቀፍ ደረጃ ሊጀመር የታቀደውን የማህፀን በር ካንሰር ቅድመ መከላከል ክትባት ላይ እንቅፋት ሳይፈጥር አይቀርም ይላሉ ምክትል ኃላፊው።
ሰው ያው ጥናትም ለማድረግ ምርምርም ለማድረግ ሲወርድ በተለይ ከቤተሰብ ምጣኔ አገልግሎቱ ጋር ተያይዞ በክልላችን አንዳንድ ቦታ ላይ ፕሮግራሞችን በጥርጣሬ የምናይበት ምክንያቶች አሉ። ይሄ ምን ጥላ ጠላ ክትባት ፕሮግራሙንም በተመሳሳይ መልኩ አንዳንድ ቦታ ላይ በጥርጣሬ እንዲታይ ተደርጓል። ይሄ በጣም አደጋ ነው።
የህግ ባለሙያና ጦማሪ የሆነው አቶ ውብሸት ሙላቱ በበኩሉ ለህብረተሰቡ ጥርጣሬ መነሻ የሆነው በተለይ ከቤተሰብ እቅድ ጋር በተያያዘ በ1999 ዓ.ም በተደረገው የህዝብና ቤት ቆጠራ የአማራ ህዝብ ቁጥር መቀነስና ለዚህም የተሰጠው የተሳሳተ መላምት ነው ይላል።
በክትባት ለምሳሌ ሁሉም ሴቶች ቢወስዱ ጥሩ ነው። ወደ ፋሚሊ ፕላኒንግ ስንመጣ ግን የአማራ ህዝብ ላይ የተደረገው እኛ ብቻ ሳንሆን 1999 የህዝብና ቢቆጠራ ላይ ሁሉ የታወቀ ነው። የታወቀ ነው ማለት ቁጥሩ እንግዲህ ለምን ቀነሰ ሲባል ያ ወደ 2.5 ሚሊዮን ህዝብ፣ ይሄን ያክል ህዝብ እንዴት አነሰ ሲባል አንደኛው በኤችአይቪ ኤድስ ነው ተባለ። እንግዲህ የህዝብና ቢቆጠራ ኃላፊዋ ሴትዮ የተናገሩት ነው፣ የህዝብ ተወካዮች ምክር ቤት ማለት ነው። ሁለተኛው በፋሚሊ ፕላኒንግ ነው ተባለ። ማለት የተሻለ ንቃት ኑሮት በተሻለ ሁኔታ የቤተሰብ ምጣኔ እቅድ እየተጠቀመ ነው ማለት ነው የአማራ ክልል። ይሄ ግን ሌላ ጉዳት አለው። ለምንድን ነው ጉዳቱ? ብሔርን መሰረት ያደረገ አስተዳደርና ሁሉ ነገሩ በብሔር ብቻ በሚቃኝ ሀገር ውስጥ አንድኛው ቁጥሩ በዚህ መጠን ዝቅ የሚል ከሆነ ኢቭን ለሴኩሪቲ ወይም ለደህንነቱ አደጋ ውስጥ ይገባል። እንደውም ብዙ ሰዎች የሚሉት የአማራ ላይ የዘር ማጥፋት የሚመስል ተፈጽሟል ሲባል በዚህ መንገድ ሶሳይቲው የቁጥሩ እንዲገደብ ከተደረገ እና ሌላው ደግሞ እያደገ ከሄደ የድጎማ የሚደረግልሽ በዚህ ነው፣ ስልጣን ክፍፍል የምታደርጊው በዚህ ነው፣ እንደው ምንም የማይደረግ ነገር ሁሉ የለም። ኢቭን ጦርነትን ቢመጣ እንኳን መከላከል ሁሉ አትችይ። ያ ሁሉ ስጋት ፈጠረ ማለት ነው።
የውይይቱ ማሳረጊያ የሆነው ሳይንሳዊ የሆኑ መረጃዎችን በተመለከተ ጦማሪያን ከጤና ባለሙያዎች ጋር በመነጋገር ከአሉባልታ የጸዳ ታማኝነት ያለውና የህብረተሰቡን ጤና ሊጠብቅ በሚችሉ መረጃዎች ላይ በጋራ መስራት እንዳለባቸው ተስማምተዋል።
የተግባባንበትም ይሄን ነው። ያለንን መረጃዎች ወደ አንድ እናምጣ፣ ጥናት የሚያስፈልጋቸው አካባቢዎችና ፕሮግራሞች ላይ ጥናት ይጠና፣ በዛ መሰረት እየተወያየን በውይይት እያዳበር ፕሮግራሙ ላይ ያሉ ያቀራረብ ችግሮች ካሉ እነሱ መቅረፍ፣ አሉባልታዎች ከሆኑ ደግሞ አሉባልታዎችን በመረጃ በተደገፈ መልኩ ማረም ማስተካከል ያስፈልጋል የሚል
ይበንዲ እንዳለ ክትባትን በተመለከተ በህብረተሰቡ ዘንድ መሬት ላይ ያለውን እውነታ ለመረዳት አንዳንድ የባህር ዳር ከተማ ነዋሪዎችን ጠየቁ። ሁሉም በጥርጣሬ አይን እንደሚያዩት ገለጹልኝ። አንዳንዶቹም አንከተብም የሚል ጽኑ አቋም ይዘዋል።
ያየሽ መኮንን ክትባት አስፈልጊ እንደሆነ አቃለሁ፣ ግን አሁን ባለው ሁኔታና ተከስቶ በነበረው አንዳንድ አጋጣሚ የሆነ ውስጤ ጥርጣሬ ያደረበት ነው። እሱን እውነታ እንዴት ማወቅ እንደሚቻል አይደው ነው። እሱ ትንሽ ችግር ይፈጠራል እንጂ ክትባት አስፈልጊ ነው።
ምንድነው የተፈጠረው ችግር? ጥርጣሬ ሲከተተሽ ምንድነው?
ለምሳሌ ዝም ብሎ በወሬ ደረጃ ሴቶችን ሊያመክን የሚችል ክትባት እየተሰጠ ነው ተብሎ ይወራል። ከጤና ቢሮ ትክክለኛ የሆነ መረጃ ይዞ የወጣ ባለሙያ ከሆነ እሱን ማረጋገጥ ፈልጋለሁ። እንደገና ደግሞ ለምሳሌ ማውቃቸው ባለሙያዎች ከሆኑ እነሱንም ላምናቸው እችላለሁ። አዲስ ፊት ከሆነ የበለጠ ጥርጣሬን እንዲጨምር ያደርገዋል። ማህበረሰቡ መጠራጠሩን ባልቃወመውም ግን እነዚህን ነገሮች እርግጠኛ የሚሆንበትን መንገድ እየፈጠረ ማረጋገጥ እየቻለ ክትባቱ ባያልፈው ጥሩ ነው።
ስለ ክትባት ብዙ ጊዜ አሁን አንዳንድ ወሬ ላይ የምንሰማው የአማራ ክልል ህዝብ ቁጥር ለመቀነስ የሚባሉ አንዳንድ ወሬዎች ስላሉ በዛ የተነሳ ክትባት እኔ ብዙም መከተብ አልፈልግም። አሁን ቢመጣ ክትባት ራሱ
ለዚህ ደግሞ የክልሉ ጤና ጥበቃ ቢሮ ምክትል ቢሮ ኃላፊ አቶ ብዙአየው ጋሻው መልእክት አላቸው።
ያው እኛ ከህብረተሰቡ የወጣን ልጆች ሆነን ተቋም እንድንመራ በታሪክ አጋጣሚ ኃላፊነቱን ወስደን ተቀምጠናል። ስለዚህ ህብረተሰቡ በተለይ ከጤና ጋር የይዘን የምንሰራቸውን ስራዎች በየትኛውም መንገድ ተቋሙ የሚሰጠውን አቅጣጫ ተቋሙ በዚህ መንገድ ይህንን ስራ ልንሰራ ነው ብሎ ሲያስብና ሲነሳ መተባበር ማገዝ እና ተጠቃሚ መሆን መቻል አለበት። ጥያቄዎች ካሉ በግልጽ ተቋሙን መጠየቅ፣ ተቋሙ ያሉ ብዥታዎችን ሳይንሳዊ በሆነ መንገድ ትክክል ከሆኑ ትክክል ነው ይላል፣ ትክክል ካልሆኑ ደግሞ ትክክል አይደለም ብሎ እነዛን ያርማል።
የማህፀን በር ካንሰር ቅድመ መከላከል ክትባት በሀገር አቀፍ ደረጃ በቅርቡ በመላ ሀገሪቱ በሁሉም የጤና ተቋማት መሰጠት ይጀምራል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ሚቀጥለው ዘገባችን እናልፋለን። አደንዛዥ እጽን ጨምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገለጹ። በነርስነት ሙያ ለ36 ዓመታት ማገልገላቸውን የተናገሩት ሲስተር ይርገዱ ሀብቱ ለ10 ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን ሕይወት መታደግ እንደቻሉ ተናግረዋል። የ7 ዓመቱ ልጃቸው እስራኤል ሰለሞን ከሱሶቹ ወጥቶ የዩኒቨርሲቲ ትምህርቱን ከጀመረ 4 ዓመት እንደሆነም ገልጸዋል። ልክ እንደኔ መሆን ይቻላል በማለት ሌሎች ወጣቶችን እያስተማርኩ ነው ብሎናል። ጽዮን ግርማ እናትና ልጅን በአንድ የስልክ መስመር አነጋግራ ተከታዩን ዘገባ አጠናቅራለች። ሲስተር ይርገዱ ሀብቱ በነርስነት ሙያ ለረጅም ዓመት አገልግለዋል። ከጡት ካንሰር ህመም የዳኑም ናቸው። ከዚህ ህመም እኩል ለኩል የሚያሰቃይ ሌላ ህመም እንደነበራቸው ይናገራሉ። የልጃቸው ወጣት እስራኤል ሰለሞን ሱስ ውስጥ መግባት።
የራሴ ልጅ ለአስራ ዓመት ሱሰኛ ሆነብኝ። በመጨረሻ ከአዲስ አበባ ዩኒቨርሲቲ ተስፋ ቆርጦ ራሴን አጠፋለሁ ብሎ ወጣ። በዛ ያው ከባድ ነው እንዲህ ንግግር የሚያልቅ አይደለም። ያሳለፍኩት አምስቱን አመት ነው ማውቀው። በጣም ከባድ ነበረ። አንድ እናት ልጇ ሰብስተንስ ሲገባባት ምን ያህል መከራና ስቃይ እንደሆነ ቤተሰብሽ በሙሉ ነው የሚታመመው።
ሲስተር ይርገዱ አሁን ልጃቸው ከሱስ ነጻ ከሆነ 4 ዓመት እንደሆነው ይናገራሉ። ልጃቸውን እስራኤል ሰለሞንና እርሳቸውን በስልክ መስመር ላይ ጋብዤ አነጋገርኳቸው። ሲስተር ይርገዱ ሀብቱና እስራኤል ሰለሞን እንግዲህ ፈቃደኛ ሆናችሁ ያላችሁን ልምድ ልታካፍሉን ስለተገኛችሁ በአንድ መስመር ላይ ስለሆናችሁ አመሰግናለሁ። እስቲ ሲስተር ይርገዱ መጀመሪያ ወደ እስራኤል ከመምጣታችን በፊት በጣም አስቸጋሪ ጊዜ አሳለፍኩ የሚሉት የትኛውን ነው?
የአራተኛ ልጅ ነው። በጣም የመጨረሻ ልጅ ደግሞ ይታዘንለት የሚታሰብለት ነው። በዛ ሁኔታ ውስጥ እያለ ነው እንግዲህ እሱ ስድስተኛ ክፍል ተማሪ ሆኖ ሲነግረን አሁን ካለፈ በኋላ ጫት ደፍተና ሲጋራ ደፍተና ሲባል በዛ ልምምድ ውስጥ ራሱን ገባበት እና ኤሌመንተሪ ላይ ነው እሱ ስም የጀመረው። ከዚህ እንግዲህ አምስቱን አመት አላውቀውም ነበረ። በመሀከል ላይ ትግራይ ዘመቻ ሄጄ ነበረ። እዛ ስመለስ ወደ ሀይ ስኩል ሲገባ እሱ ዲፕ ሰብስታንስ ውስጥ በጣም ገብቶበታል። ከዛ የባህሪ ለውጡ ሲመጣ የተለያየ ራሳቸውን ይቀይራሉ ምን ይላሉ እነዚያ ነገሮች እኔን አስደነገጡኝ። ያው መከታተል ሲጀምር ከትምህርት ቤት ማውጣት፣ መቅረት፣ በትክክል አለመማር፣ ጎበዝ ልጅ ነበረ፣ አስተማሪዎቹ ይጠሩኛል፣ እስራኤል እኮ ጥሩ ፖቴንሻል ያለው ልጅ ነው ግን ባህሪው ተቀይሯል ይሆናል። ያው ማልቀስ ትጀምሪያለሽ። እናቶች መጀመሪያ አንባ ነው የሚቀድመን። በጣም ብዙ አነባ ነበረ። ያው በመካከል ላይ ሃይስኩሉን እስኪጨርስ ድረስ ቀላል አይደለም። እያንዳንዱ ቀን ላይ መጨረሻ ላይ ዩኒቨርሲቲ ሲገባ ነው እንግዲህ ተስፋ ቆርጦ እሱም ተሰምቶት ተሰሜን በድያለሁ ምን ብያለሁ። ከዚህ በኋላ የጻፋቸው ወረቀቶች አሉ ራሴን አጠፋለሁ። ወንድሞቹ ደግሞ ለእናቴ ዘኑላት የኔ ሀዘን ይበቃቷል ምናምን ብሎ ጽፎ ከዩኒቨርሲቲ ጠፍቷል ሲልም እኔ በጣም ከቁጥጥር ውጪ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱ እንባ ይመጣል። እና ያ ላይፍ ከባድ ነበረ። ልጅ ራሴን አጠፋለሁ ብሎ ከዩኒቨርሲቲ ጠፍቷል ሲባል ማንም የወለደ ሰው ይሄ ነገር ምን ያህል ከባድ እንደሆነ በዛ ውስጥ እያለሁ ነው እንግዲህ ለአስራ አምስት ቀን የት እንዳለ አላውቅም ነበር። ብፈልግ አስፈልግ ምንም እዚህ ነው እንዲለኝ ሰው የለም። በመጨረሻ አንድ ቀን ልጩፍ ላልቅስና በቃ ሞቶም እንደሆነ ነገሬ ምናምን ብዬ ከባለቤቴን ጋራው ብዙ እንትናል እንደዚህ ሆነሽ የት ታገኘዋለሽ ምናምን አለ። መጨረሻ ላይ ግን ጸሎት እናድርግ ወደ እግዚአብሔር እንጂ አይን ባንቺ ፍለጋ ልናገኘው አንችልም አለ። እኔም ከባድ ነበረ። አንዱ ልጄ እንደና እሷም ልክ ነች አንተም ልክ ነው ብሎ ባለቤቴ እንትን አለው። መጨረሻ ላይ በቃ ሌሊት አልተኛ ምግብ አይዋጥልኝ በዚህ ላይ ታማሚ ነኝ። በጣም ከባድ ነበረ። እንዲህ ለመግለጽ ይከብዳል። መጨረሻ ላይ ግን ጓደኞቹ ምን ብለው ደውለው እስራኤል ወደ ቤተሰብ መምጣት ይፈልጋል፣ ይቅርታ መጠየቅ እሱ ስም መውጣት ይፈልጋል፣ ግን እናቴን በድያለሁ ብሎ የሚሰማው ነገር አለ ሲሉኝ እኔ ምንም አልበደለኝም ነው ያልኩት። ምንም ነገር አላደረገኝም ብቻ እሱ በእውነት አገኘው አልኩ። አንድ ሆቴል ላይ ቁጭ አርገው ጠሩት። ብቻ ላይ በቃ ሳገኘው እስራኤል በድያለሁ ምናምን ስለው እሱ የሚያለቅስ ነበረ። ማካፌ ከሆነ የምትሰሪበት ሆስፒታል አስተኝኝ ከሱስ መውጣት ፈልጋለሁ አለኝ። እሺ አልኩት። ጸጉሩን ተላጨ ምን አለ። ያው ሱስ ከሱስ ለመውጣት እሰኘው ፈቃደኛ መሆን አለበት። ሐኪሙን ሄጄ ሳይካትሪስት ሐኪም አለ ገና ሳናገረው ማልቀስ ነው ኖ ሲሰራ ጠንቅሽ አንቺ ጤና ችግር አለሽ ምን ሊያርጋሽ ነው ልበል ሲለኝ በቃ ስለልጄ ሱሰኛ ነው ብሎ መናገር በጣም እንዴት ከባድ እንደሆነ ብዙ ሰው ያውቃል። አይናገሩም ብዙ ሰዎች። እኔ ግን የእሱን መጥረት ነበርና ምፈልገው በቃ ያለቀስኩ ሳናገረው እንደዚህ ልጄ ውስጥ ገብቶ ግን አሁን መውጣት ይፈልጋል ስለው አምጫጫሉ ወሰድኩት ያስጠኛሁት። ከዛ በቃ እግዚአብሔር ረዳው ወሰነ እሱ። እንደውም እንትን ያልገለጽኩት ነገር ከዛ ግሩፕ ጋር ጳውሎስ ሆስፒታል አምስት አልጋ አለ። አምስት ሆነው ተኝተው እዛ ውስጥ ሩ ነገር እያሻሻለ መጣ።
እስራኤል እንዴት ልትወስን እና ወደ እናት ተመልሰ ከሱስ ውስጥ ለመውጣት ውሳኔ ላይ ልትደርስ ቻልክ?
የሱስ ውስጥ ያሳለፍኩት 10 ዓመት አካባቢ ኤሌመንተሪ ተማሪ ያለው ከስድስተኛ ክፍል ጀምሮ ዩኒቨርሲቲ ጆይን አድርጌ 2 ዓመት እስከተማርኩበት ጊዜ ድረስ ማለት ነው። በእነዚያ ጊዜያቶች ውስጥ ለረጅም ጊዜ ሱሰኛ መሆኔን አላምንም ነበር ፈጽሞ ማለት ነው። ቤተሰብን በተለያየ አጋጣሚ ከቤተሰብ ጋር ስንጋጭ፣ ያው ብዙ የሚያገናኙ ነገሮች ስላሉ ከቤተሰብ ጋር ስንጋጭ ሱሰኛ እንደሆንኩ ሲነግሩኝ የማልቀበልበት ሁኔታ ነበር ያለው። በሌሎች አካባቢዎችም ቢሆን ሱሰኝነትን በቃ ሱሰኛ ነኝ ብዬ ፈጽሞ ለራሴ አላምንም ነበር። በፈለግኩ ጊዜ አቆማለሁ፣ ነገ ተወዋለሁ፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለ እንጂ ሱሰኛ ነኝ ብዬ አላምንም ነበር። ግን ወደ እንደዚህ አይነት ሁኔታ መምጣት የጀመርኩት በዛ ህይወት ውስጥ እያሳለፍኩኝ በሄድኩበት ጊዜ በጣም ብዙ ነገሮችን በህይወቴ አጥቻለሁ። ማለት ሱስ በህይወቴ ውስጥ ያስከተላቸው ብዙ ጥፋቶች አሉ። ከትምህርቴ መጀመር እችላለሁ። ትምህርቴን ፋንክሽን አድርጌ መማር ስላልቻልኩኝ ትምህርቴን ያቋረጥኩበት ሁኔታ ያለው። ከቤተሰብ ጋር ተጋጭቻለሁ። ከቤተሰቤን አጥቻለሁ በዛ ሰዓት ማለት እችላለሁ። ጤንነቴ ላይ የተለያየ ችግር ደርሶብኛል። ከሰዎች ጋር ሶሻል ላይፍ በአጠቃላይ የተቆራረጠ ነው። ምንም አይነት ሶሻል ላይፍ የለኝም። ከሰዎች ጋር እንደገና ያንን ነገር ለማሟላት በሚሄዳቸው መንገዶች ጋር በጣም ከብዙ ሰዎች ጋር ተጋጭቻለሁ። ብዙ ሰዎችን ያስቀየምኩበት ሁኔታ አለ እና የእነዚህ ነገሮች ህይወቴ በጣም ምስቅልቅል ብሏል እና ካሳደረብኝ ጠባሳ የተነሳ ወደ መጨረሻ አካባቢ እነዚህ ነገሮች ሳስባቸው በቃ የሳን ሱሰኛ የሚለውን ነገር ተቀበልኩኝ እና ከእነዚህ ነገሮች የተነሳ ነው ከዚህ በኋላ በቃ ተጨማሪ እርምጃ ወደፊት መራመድ አልችልም፣ እዚህ ጋር ማቆም አለብኝ፣ መለወጥ አለብኝ ብዬ ማሰብ የጀመርኩት ያሳለፍኩትን ነገር ሳስበው፣ የደረሰብኝን ጠባሳ ሳስበው ነው ማቆም አለብኝ ወደሚለው ውሳኔ ደረሱ።
እናትህ ቀደም ብለው ተናግረዋል፣ ጫት ግዛ እንደዚህ ከሚል ከልጅነትህ ነው የጀመርከውና በጣም ሱስ ውስጥ የከተተህና መጥፎ የነበረው ከጫት ሌላ የምትወስዳቸው ነገሮች ነበሩ?
አዎ፣ ጫት ብቻ አይደለም። ያው ሁሉንም ነገር እጠቀም ነበር። ጫት እቅማለሁ፣ መጠጥ ጠጣ ነበረ፣ ጋራም ማጨሳለሁ፣ እንደገና ካናቢስም ማጨሳለሁ። እነዚህ ነገሮች በአጠቃላይ አደርግ ነበር። ያው ሱስ ውስጥ ሲገባ መጀመሪያ ምናልባት በአንዱ ነገር ሊጀመር ይችላል። ሲጋራ በማጨስ ሊሆን ይችላል፣ ወይ ጫት በመቃም ሊሆን ይችላል፣ ወይ መጠጥ በመሞከር ሊሆን ይችላል። በሂደት ግን ተያያዥነት ያላቸው ስለሆኑ ሁሉንም መሞከርና ለሁሉም ደግሞ ጥገኛ መሆኑ የማይቀር ነገር ነው። በብዛት ይሄ ብዙ ወጣቶች ላይ የሚታይ ነገር ነው እና እኔም ስጀምር ሲጋራን ሞክረው በሚል በሲጋራን በመሞከር ነው ጀመርኩት።
እስራኤል ከዚህ ውስጥ እንዴት ወጣ? እንዴት ሊያገግም ቻለ? አሁን በምን መልኩ ሕይወቱ ተቀየረ? ለሌሎች ወጣቶችስ አርአያነቱን በምን መልኩ እያሳየ ነው? እናቱስ አሁን ምን አይነት ስሜት አላቸው? በነገው ምሽት ሁለተኛውን ክፍል ቃለ ምልልስ ይዤ እመለሳለሁ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ፕሮግራማችንን ነው። መለስካቸው እያጠናቀረው ነው። ያልነው ዘገባ ለዛሬ አልደረሰልንም፣ በነገው ምሽት ይዘን እንመለሳለን። አሁን በድጋሚ ወደ ባህር ዳር እንወስዳችኋለን። እምቦጭ አረም እያስከተለ ያለውን ጉዳት አስቴር ምስጋናው ይዛለች።
በጣና ሐይቅ ውስጥ በርካታ ጥንታዊ ገዳማትና ቤተ ክርስቲያናት ይገኛሉ። ከእነዚህ ውስጥ አንዱ የጣና ቂርቆስ ገዳም ነው። ገዳሙ የተመሰረተው ከክርስቶስ ልደት በፊት ሲሆን ሕገ ኦሪትና ሐዲስ ኪዳን ለመጀመሪያ ጊዜ የተሰበከበት ገዳም እንደሆነ ከገዳሙ ያገኘሁት የታሪክ ድርሳን ያስረዳል። ይህ ታሪካዊ ገዳም ዛሬ አደጋ ተጋርጦበታል ይላሉ በውስጡ የሚኖሩ ከ150 በላይ የሚሆኑ መነኮሳት። በገዳሙ ውስጥ አርሶ መብላት የለም፣ ንጹህ ውሃም መጠጣት የለም፣ በቱሪስትም መጎብኘት የለም ይላሉ። በገዳሙ ውስጥ መምህር የሆኑት አባ ፍሬ ስብሐት ሰጣርጌ
አሁን እንቦጩ አሁን ይሄ ያለበት እንቦጭ አለ አይደል? ውሃ ሲለቀዋል እሱ ውሃው ጥርት ያለ መሬት ብቻ እናገኛለን። ባህረሸሽ አዎ፣ እሱን እየለቀለቅን እንዲ ስንለቀልቀው ጤፍ እንዘራና እንለቀልቀዋለን። እሱን አጭደን ምን እንዘረዋለን? በቆሎ እንዘረዋለን። በቆሎውን አጭደን ደግሞ ሩዝ እንዘረዋለን። በአመት እንደዚህ ሶስት ጊዜ እናገኝበታለን። አሁን ይህ እንቦጭ ከመጣ ግን ሶስት አመት ጭርሱን አልዘራንም። ዘንድሮ አለርንም እንጂ አምና በመተማ ወርደን 120 ኩንታል ወደ ሀክር ይዘን መተን በዚያ ነው የከረምን ያለ። ለምነን ነው እንጂ ለምነ የበረሃው ሰው ሰጥቶን ባለሀብቶች 10 ኩንታልም የሰጠናለ፣ 5ም የሰጠናለ፣ 1ም የሰጠናለ፣ በቁናም የሰጠናለ። እንደዚያ ብሎ ተጠራቅሞ በድምር 120 ኩንታል ሆኗል። አሁን ያንን ነው እየተመገበ ያለ። መናኙ
ጀልባዎቹን ይዞ ለመውጣት ለመግባት ያስቸገራቸው ነገር
ይኸው። አሁን ይሄ እየየሾ ነው። እስካሁን ድረስ ግድ አድርጎ ይዟል። ጉብኝት እንደዚህ መጥቶ እኮ አላስጠገቡ ነው ሁሉ ተመልሷል። እና እየመለሰው ነው ውሃ መቅዳት። እስቲ እንግዲህ ከይ ላይ ውሃ እንዲተርጊ ትቀጃለች። እንደገና ደግሞ ይሄ ቆሻሻው ውሃ ስትቀጁ ከጀሪካው ላይ ወደ ታይ ረግቶ እናገኘዋለን። እና ያንን ነው የምንጠጣው ማለት ነው። እና ብዙ በሽተኛ ሁላ አድሮበታል እኮ መናኙ ማለት ነው። በዚህ ያሉት አረጋዊ ያንን ሽማግሌዎችን ደግሞ ጥለን መሄድም አንፈልግም። እንግዲህ እኔ አሁን ዳጋ በህድ በዚያ በህድ ይቀበሉኛል። ግን ከ60 ከ70 የማያንሱ እናቶች አባቶች አሉ፣ ስራ የማይሰሩ ማለት ነው። በስራው በጠቅላላው ግን ከ160 በላይ ነው መነኮሳቶቹ ያሉ እና አሁን ያ እየተደናገጠ ነው። እንዴት ለምነንስ እንዴት እናድራለን? ስራ አልቦንስ እንዴት ቁጭ እንላለን? የሚል ድንጋጤ አድሮበታል። አሁን የመምጣት አርዲት ወደዚህ የመምጣት እንትንም የለውም። ምክንያቱም ይህንን እያየ አይመጣም ወደዚህ አርዲት፣ ወደ ዳጋ ወደ ክብራ ነው እየሄደ ያለ።
በተደጋጋሚ ከእንቦጭ አረም የጸዳ ጣናን መቼ ነው የምናየው የሚለውን ጥያቄ አንስተናል። አሁንም ይህን ጥያቄ እናነሳለን። ከሰሞኑ የአዲስ አበባ ከተማ አስተዳደር የለገሰውን 10 ሚሊዮን ብር ሳይጨምር እንኳን በተለያዩ ጊዜያት በሀገር ውስጥና በውጭ ሀገር ከሚኖሩ ኢትዮጵያውያን በእንቦጭ አረም ስም የተሰበሰበው ገንዘብ የተደረሰ በማለት የክልሉን የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተርን ዶክተር በላይነህ አየለን ጠየኳቸው።
የጣና ትረስት ፈንድ የሚል አቋቁመናል። በአዋጅ በቦርድ የሚመራ ነው። በቦርድ ውሳኔ ገንዘቡ የሚንቀሳቀስ ነው። የ2010 እቅዳችን ገንዘብ ማሰባሰብ ነበር። በእቅዳችን መሰረት ስኬታማ ነን። 5 ሚሊዮን እንሰበስባለን ብለን አቅደን ወደ 32.8 ሚሊዮን መሰብሰብ ችለናል። ይህን ገንዘብ ለመጠቀም እንድንችል እቅድ አቅርበን ብዙ አስተያየቶች ተሰጥቶናል። እነዛን አስተያየቶች አካተን በሚወሰንልን ተግባራዊ እናደርጋለን። ዋና ዋናዎቹ የሚውልበት ተጨማሪ ማሽን መግዛት፣ ይህን ለሚሰሩ ሰዎች ደጋፊ ተሽከርካሪዎች መግዛት፣ ለአርሶ አደሮቹ ሳሙናና ቫዝሊን መግዛት፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የመንገድ ጠረጋ ማካሄድ እና የመሳሰሉት ከዚሁ ከእንቦጩ ጋር የተያያዙ ስራዎች ነው የሚወሰኑት። ስለዚህ ይሄ በእቅዳችን መሰረተኛ እየሄድን ያለ ነው ማለት ነው።
በጣና ሐይቅ ላይ የተከሰተው የእንቦጭ አረም በሐይቁ ዙሪያ ያሉ የ11 ቀበሌ ነዋሪዎችን ሕይወት አደጋ ላይ እንደጣለ ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ሀዲያ ሀዲያ ሀባ ጌታና ሀዲያ ሰለመ ሰለመ
የሰማችሁትን ሴልሜ ሴልሜ የሚለውን ዘፈን የተጫወተው አርቲስት አቡሎ ጥምሮ ባሳለፍነው ሳምንት ህይወቱ አልፎ የቀብር ስነ ስርዓቱም ተፈጽሟል። በሀዲያ ዞን ዱና ወረዳ የተወለደውና በ11 አመቱ ሙዚቃ መጫወት የጀመረው ድምጻዊው ከ40 አመት በላይ በሀዲያ ቋንቋ ሙዚቃዎችን ተጫውቷል። ከቅርብ ቤተሰቦቻቸው መካከል አቶ አሰፋ ሎምቤሶ ስለ ድምጻዊው ሲናገሩ
እሱ በህይወት ታሪኩ ለአልበም ሰርቶ ያልሸጠ ነው። ለህዝብ ነው የኖረው። የህዝብ ልጅ ነው። ህዝብን ወደ ልማት የሚያነሳሳ ዘፈን አለው። የሀዲያ ባህል የፍቅር ዘፈን አለው። እንዲሁም ከአገር ዳር ድንበር ከማስጠበቅ አንጻር ያለው ዘፈን አለው እና ከነዚህ ምናልባት ለምሳሌ የፍቅር ዘፈን ተብሎ የተለየ አለ። የተጫወታቸው ባህላዊ ጨዋታዎች አማቾ በረሬ ወደ ኔኩሬ የሚል ህዝብን ለልማት ለማነሳሳት አቡላን አሸኔ እንግዲህ አርሶ አደርን ሲያበረታታ ማለት ነው። አቡላን አሸኔ በጦርነት ወቅት ላይ የአገር ዳር ድንበር እንዳይደፈር ህዝብን በአገር ጉዳይ ላይ ለማሰለፍ ደግሞ አሙሊ ሆሬን መሮዮ ገበሊ ሂጋ መሮዮ የሚሉ ነገሮች የሚጠቀሱ ናቸው እና ስለዚህ በአልበም ደረጃ አልበም ሰርቶ የሸጠ ሰው አይደለም እና ለሀዲያ ህዝብ ነው እድሜ ዘመኑን ታሪክ ሰርቶ ያለፈው እንጂ ዝም ብሎም ዘፈን በአልበም ሰርቶ የሸጠ አይደለም። የሀዲያን ብሔርን እንዲሁም ደቡብ ክልልን በሀገር ደረጃ ላይ ከሀገር እስከ ውጭ ድረስ ያስተዋወቀ የባህል ሰው ነው። የጥበብ ሰው ነው። ባህል አምባሳደር ነው። ያ
የአምስት ልጆች አባት የሆነው የ56 ዓመቱ አርቲስት አቡሎ ጥሞሮ በገጠመው የጤና እክል ምክንያት ህይወቱ ማለፉን ቤተሰቦቹ ተናግረዋል። በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ ሰገሌ አሜሪካቲ